የሰሊጥ ምርት በኢትዮጵያና በሱዳን መካከል እንዲሁም በሁለቱም ሀገሮች የውስጥ አወዛጋቢ ጉዳዮች ዙሪያ ከፍተኛ አውንታዊና አሉታዊ ሚና እንደሚጫወት አንድ ጥናታዊ ጽሑፍ አመለከተ። The Conflict Economy of Sesame in Ethiopia and Sudan በሚል ርዕስ የወጣው ጥናት አዘጋጆች ከሆኑት ሁለት ምሁራን መካከል አንዱ የሆኑት ዶክተር አቤል አባተ ደምሴ የሰሊጥ ግብይት በአገራቱ የውስጥና የውጭ ጉዳዮች ላይ ተጽዕኖ ይፈጥራል ይላሉ።
ፖሊሲ አውጪዎች በኢትዮጵያና በሱዳን መካከል ያለውን ትስስር ፖለቲካዊ፣ ኢኮኖሚያዊና የግብርና ለውጦችን በማስተካከል ዘላቂ ሰላም ለማምጣት መሰረታዊና ተለዋዋጭ ፖሊሲዎችን መቅረጽ አለባቸውም ሲሉ መክረዋል። ዶክተር አቤል ላለፉት 4 ዓመታት በለንደን የሚገኘው ዓለም አቀፍ የፖሊሲ ተቋም ቻተም ሃውስ የሮያል ዓለም አቀፍ ጉዳዮች ተቋም የምርምር ባልደረባ ሆነው እየሰሩ ነው። ደረጀ በዚህ ወር ባወጡት ጥናታዊ ጽሑፍ ዙሪያ አነጋግራቸዋል። የጥናቱ ዋና ዋና ፍሬ ነገሮች ምንድን ናቸው ለሚለው ጥያቄ ከሚሰጡት ምላሽ ይጀምራል።
የጥናቱ ዋና ዋና ፍሬ ሀሳብ እንደ አውሮፓውያን አቆጣጠር ከኖቬምበር 2020 አንስቶ ኢትዮጵያ ውስጥ የተፈጠረ ግጭት ነበረ። የሰሜኑ ኢትዮጵያ ክፍል ላይ በዋነኝነት ማዕከሉን ትግራይ አድርጎ ከዚያ ደግሞ ከባለፈው ዓመት ጀምሮ ደግሞ በሱዳን ውስጥ የከፋ የእርስ በርስ ግጭት ተፈጥሯል እና በእነዚህ ሁለት ግጭቶች መካከል አንደኛው ሰለባ የነበረው ከዛ ደግሞ ተዋናዮችን የቀየረው በሁለቱ ሀገሮች ድንበር አካባቢ የሚገኝና ሰፊ ለንድ የሰሊጥ መሬት ከዛ ደግሞ የሰሊጥ ግብይት ሰፕላይ ቼን የምንለው እሱ ነበረና የዚህ ጥናት ትልቁ ትኩረት የነበረው ግጭቶቹን አስታኮ የተፈጠሩት ሁኔታዎች ምን ይመስላሉ? በሀገራቱ ውስጥ የነበረውን የጸጥታና የፖለቲካ ግንኙነት ላይ አስተዋጽኦ በማድረግ ደረጃ ምን ያህል አስተዋጽኦ ነበረው? ከዚያ ደግሞ የነበረው የህዝብ ለህዝብ መስተጋብር፣ የንግድ ግንኙነት የመሳሰሉት ላይ ያሳረፈው ተጽዕኖ ነበረ ወይስ አልነበረም? የመሳሰሉትን ነገሮች ነበር ለማጥናት የምትሞክረው?
ጥናቱ የተካሄደበት መንገድ እንዴት ነበረ? በጥናቱ ውስጥ ከተመለከቱ ግኝቶች ዋነኛው ምንድን ነው?
እንዳልኩት በባለፉት 2-3 ዓመታት ረጅም ጊዜ የፈጀ ብዙ ተመራማሪዎች የተሳተፉበት ዳታ የሚሰበስቡ ሰዎች በሁለቱም ሀገራት በኩል የተሰማሩበት ጥናት አካሄደን ያገኘነው ዋነኛ የሚባሉ የጥናት ግኝቶች መካከል አካባቢው ከጊዜ ወደ ጊዜ ራሳቸውን እያፈረጠሙ ባሉ አካባቢውን በሰሊጥ ምርት ዙሪያ ያለውን መሬት እና የንግድ ግብይቱ ለመቆጣጠር በሚፈልጉ ስቴት ኤንድ ናን ስቴት አክተርስ በእንግሊዝኛ የምንላቸው መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ግለሰቦች እንዲሁም ቡድኖች በከፍተኛ ሁኔታ የተንሰራፉበትና የተሳተፉበት የሚገኙ እንደሆነ አሳይቷል። ይህም ደግሞ በከፍተኛ ደረጃ ህጋዊ የሆነ የንግድ ግብይት እንዲኖር አድርጓል። ያ ደግሞ በአንጻሩ ከፍተኛ አለመረጋጋት፣ ከፍተኛ የሆነ ስቅየት በነዋሪዎች ዘንድ ከዚያም ደግሞ የመተማመን ደረጃ በማህበረሰብ መካከል ያለውን የመተማመን ደረጃ በከፍተኛ ሁኔታ የጎዳበት ሁኔታ ተመልክተናል። ይህን ያል ካልኩኝ ዘንዳ ከጥናቱ ሰፊነት አኳያ እንደ ምክር ሀሳቦች ያቀረብናቸው ነገሮች ደግሞ ይህን አካባቢ ፖሊሲ አውጪዎች በሁለቱ ሀገራት እንዲሁም አካባቢውን የሚመለከቱ ተቋማት ማለትም የምስራቅ አፍሪካ በይነ መንግስታት፣ የአፍሪካ ህብረት፣ የተባበሩት መንግስታት፣ የአውሮፓ ህብረት እና የመሳሰሉት ትኩረታቸውን ወደዚህ አካባቢ አድርገው አካባቢ ላይ የተሻለ የሰላም እና የጸጥታ ሁኔታ እንዲሰፍን የጋራ ርብርብ ማድረግ እንዳለባቸው አሳስበናል። ይሄ ካልተፈጠረ ግን በሁለቱ ሀገሮች መካከል እና በሁለቱ ሀገሮች ውስጥ መካከል ውስጥ ከጎን የታሰበ የጸጥታ መረጋጋት የሰላም ሁኔታ አዳጋች እንደሚያደርገው ለመጠቆም ሞክረናል። በጣም በደምሳሳው
ጥናታችሁ በኢትዮጵያና በሱዳን ድንበር አካባቢ ባሉ አወዛጋቢ የድንበር አካባቢዎች ላይ ያተኮረ መሆኑን ይገልጻል። በድንበር ውዝግቡ በኩል ያለው ችግር ምንድን ነው? ያው መቼም የድንበር ውዝግብ ያላቸው መሆኑ ይታወቃል።
ሁለቱ ሀገሮች ለረጅም ዘመናት ጀምሮ ሲወዛገቡባቸው የነበሩ አካባቢዎች አሉ። በጥቅሉ አልፋ ሸጋ ተብሎ የሚጠራው አካባቢ ሁለቱ ሀገሮች የየራሳቸው ስሞች አላቸው። ለጊዜው ይሄንን ቃል እንዋስና በዛ አካባቢ ላይ የነበሩ የወሰን፣ የድንበር፣ የንግድ የመሳሰሉ ጥያቄዎች ነበሩ። በተለይም ደግሞ ትግራይ ጦርነት በተጀመረ በጥቂት ጊዜያት ውስጥ የሱዳን ጦር ራሱን አስፋፍቶ ወደ ውስጥ ዘልቆ በመግባት ብዙ አካባቢዎችን ተቆጣጥሯል። ያም ደግሞ በአካባቢው ላይ ውጥረት እንዲሰፍን አድርጓል። የሱዳን ክርክር ምንድነው? እነዚህ አካባቢዎች ላይ በህግ የተከለሉ የሱዳን ሉዓላዊ ግዛቶች ናቸው። ለጊዜያዊነት ኢትዮጵያ ባለሀብቶችና አርሶ አደሮች እንዲጠቀሙ ፈቀደች እንጂ እነዚህን አካባቢዎች ላይ ማስመለስ ሙሉ መብት አለን ሲሆን፣ በኢትዮጵያ በኩል ደግሞ ድንበሮቹ እስካሁን አከራካሪ ከመሆናቸው አኳያ ኢትዮጵያ እንደ ሰነድ የምታቀርባቸው የተወሰኑ ጭብጦች ከመኖራቸው አኳያ በህግና በዘላቂነት እስኪፈታ ድረስ የሱዳን ጦር ሰራዊት ድርጊት ተቀባይነት የለውም የሚል ነበረ። ብቻ ዞሮ ዞሮ ያ ድርጊት ከሰሜኑ ጦርነት ጋር ተዳብሎ በሁለት ሀገራት መካከል ከፍተኛ ውጥረትን እርስ በርስ መተመቃቆስን ፈጥሮ ታይቷል። ግን አሁንም ቢሆን ይሄንን ችግር አንድ እልባት ለመስጠት እጅግ አዳጋች ሁኔታዎች አሉ ብልም እንኳ ቁርጠኝነት ሊኖር ቢችልም ማለት ነው። ይህም ትልቁ ችግር በሱዳን በኩል ሀገሪቱን የሚያስተዳድር መንግስት መታጣቱ፣ ጦር ኃይሉ በምስራቁ ሀገሪቱ ክፍል ብቻ መታጠሩ፣ ከዚያም ደግሞ በኢትዮጵያም ቢሆን የመንግስትን ትኩረት የሚሹ እጅግ ብዙ እና የተወሳሰቡ የውስጥ ችግሮችና ጉዳዮች መኖራቸው ለአንዴና ለመጨረሻ ጊዜ ለጉዳዩ እልባት ለመስጠት እንደ ችግር አይተነዋል። ግን ምንም እንኳ በማህበረሰብ ደረጃ በሁለቱ ሀገራት መካከል ድንበር አካባቢ ላይ ያስተዋል ነው ባልችግር ባይኖርም፣ ግን የፖለቲካ ትኩሳት በሁለቱም ሀገራት በውስጥ በምድረ ጊዜ ወደዛ እያገረሸ ለብዙ ሰዎች ችግር መንስኤ እንደሆነ አይተናል።
ጥናታችሁ ይህን ችግር አስመልክቶ ያቀረበው ምክረ ሀሳብ አለ ካለስ ምንድን ነው?
አሁን ባለው ነባራዊ ሁኔታ ቢያንስ የማህበረሰብ ግንኙነቱ እንዳይጎዳ ተቋርጦ የነበረውና ተቀዛቅዞ የነበረው የንግድ ትስስር በተወሰነ መልኩ እንዲጠገን፣ እንዲዳበር፣ ቅርጽና ይዘት እንዲኖረው በማድረግ አኳያ በተለይ በኢትዮጵያ በኩል ከዚያም አልፎ ተርፎ ደግሞ ምስራቁን ሀገሪቱን ክፍል የሚያስተዳድረው የሱዳን ጦር ኃይል ከዚያም ደግሞ የምስራቅ አፍሪካ በይነ መንግስታት ረጅና ለጋሽ ሀገራት ሁሉ አስተዋጽኦ ማበርከት አለባቸው የሚለውን እንደ ምክረ ሀሳብ አስቀምጠናል።
የጥናታችሁ ጭብጥ ማጠንጠኛ ወዳደረጋችሁት ሰሊጥ እንመለስና በዚህ አወዛጋቢዎቹ አካባቢ ሰሊጥ ብቻ ነው የሚመረተው? ሰሊጥ ላይ ብቻ ያተኮራችሁት ለምንድን ነው?
ብዙ ሰው ይረዳው አይረዳው አላውቅም፣ ግን ሁለቱ ሀገራት በዓለም ከፍተኛ የሰሊጥ አምራች ሀገራት ተብሎ የሚጠቀሱ ሀገራት ናቸው። በተለይ ደግሞ እንደ አውሮፓውያን አቆጣጠር እስከ 2022 ድረስ የኢትዮጵያም የሱዳንም የሰሊጥ ንግድ እና ምርት በከፍተኛ ሁኔታ እየጨመረ የመጣበት ሁኔታ አስተውለናል። ሁለቱም ሀገራት በዓለም ከአንድ እስከ 10 ከፍተኛ ሰሊጥ አቃይና ኤክስፖርት አድራጊ ሀገራት ውስጥ የሚመደቡ ነበሩ እና ይህ ሴክተር በሁለቱም ሀገራት ውስጥ $100 ሚሊዮን የሚቆጠር የውጭ ምንዛሪ ገቢ ሲያስገኝ ቆይቷል። በኢትዮጵያ ውስጥ በአማካይ ከ200 እስከ 300 ሚሊዮን ዶላር፣ በሱዳን አልፎ እስከ $700 ሚሊዮን የሚደርስ የውጭ ንግድ ተጠቃሚነት ሲያስገኝ ቆይቷል። ስለዚህ የንግድ ፋይዳው የኢኮኖሚ ፋይዳው በጣም ከፍተኛ ነው። ይሄ ደግሞ ሁሉም አይነት ስታቲስቲክሶች እንደሚያሳዩት በአካባቢው ጸጥታ ከተረጋገጠ ድረስና አቅርቦቶች እስከተሟሉ ይህ ተጠቃሚነት እየጎላ በሁለቱም ሀገሮች ዘንድ ኢኮኖሚ ፋይዳው እንደሚያድግ ነበረ። ነገር ግን እነዚህ የሰሊጥ አምራች አካባቢዎች ደግሞ አጋጣሚ ሆኖ በሁለቱ ሀገራት ድንበር አካባቢ የሚገኙ ከኢትዮጵያ ከቤኒሻንጉል ድንበር አንስተን ከጫፍ የኤርትራ ድንበር ድረስ የተዘረጉ በእነሱ በኩል ምስራቅ ሱዳን የምንለው በእኛ በኩል ሰሜን ምዕራብ የሀገሪቷ አካባቢዎች ላይ ነው። ይሄ አካባቢ ደግሞ በአንድ ወገን የሉዓላዊነት እና የድንበር ጥያቄ በኢትዮጵያና በሱዳን መካከል የሚነሳባቸው አካባቢዎች ላይ የሚገኝ ሲሆን ይህም ፋሻጋ የምንለው፣ በሁለተኛ ደግሞ በኢትዮጵያ ውስጥ ቢያንስ በክልሎች ደረጃ የይገባኛል ጥያቄ እና ክርክር የሚቀርብበት ነው። በተለይ ደግሞ በትግራይና በአማራ ክልሎች ዘንድ ማለት ነው። ስለዚህ ይሄ ጥናት የሰሊጥን ኢኮኖሚያዊ ፋይዳ በማስረዳት በመተንተን ከዚያ ደግሞ በሁለቱ ሀገራት መካከል የእርስ በርስ የነበሩትን ግጭቶች ከዛ ደግሞ በሀገራቱ ውስጥ የነበሩት ግጭቶች በዚህ የሰሊጥ ምርት ንግድ እና ደግሞ ተዋንያን ማዕከል አድርጎ የተሰራ ነው እና ይሄ የሰሊጥ ምርት እና ንግድ የተዋንያኑን ባህሪ በምን ያህል ደረጃ ተጽዕኖ አሳድሮበታል? በአካባቢው ላይ የግጭት መሰረት እየሆነ ነው ወይስ የልማት መሰረት እየሆነ ነው? ይሄ ደግሞ በሁለቱ ሀገራት መካከል እና በሁለቱ ሀገራት ውስጥ ያለውን የፖለቲካ፣ የኢኮኖሚ፣ የጸጥታ ሁኔታ ላይ ያለው እንድምታ ምን ይመስላል የሚሉት ነገሮችን ቀደም ብዬ እንዳልኩት ለማየት የሞከርንበት ጥናት ነው። ግን ብዙ ሰው ምናልባት ወደፊት ሊያረጋው ይገባል ብዬ ማስበው የአካባቢው ሀገራት ላይ ጥናት ማድረግ ለሚፈልጉ ግለሰቦችና ቡድኖች ግብርና ምርቶች ብዙ ጊዜ ትኩረት አቅጣጫ ተደርገው የሚታሰቡት የማዕድን ምርቶች ብቻ ናቸው። ግን የግብርና ምርቶች ብዙ ጊዜ እንደ ግጭት መንስኤም አንቆጥራቸውም። ብዙ ጊዜ ከግጭት ጋር ያላቸውን ግንኙነት ትኩረት ተሰጥቶት አያውቅምና ይሄ ደግሞ ግጭቱን ማስቀጠል፣ ግጭቱን መፍጠር፣ መፈብረክ ለሚፈልጉ አካላት የተሻለ መደበቂያ እየፈጠረ ስለሆነ ይህ አካባቢ የተሻለ ፀሐይ ማግኘት አለበት። ብዙ ጥናቶች፣ ብዙ ምርምሮች መካሄድ አለባቸው። ባህሪያቸውን፣ ሁኔታውን፣ እንቅስቃሴያቸውን የበለጠ ባወቅን ቁጥር ለነሱ ተመጣጣኝ የሚሆን የፖሊሲ አቅጣጫዎች ሁለቱም ሀገራት ማንበር ይችላሉ። ከነሱ ጋር የሚሆኑ ደግሞ ለጋሽ ሀገራት ደግሞ የራሳቸውን ሚና መጫወት ይችላሉ ብለን ለማሰብ ነው። በአጠቃላይ
በጥናቱ እንዳነሳችሁትም አሁን እርሶም እንደነገሩን የሰሊጥ ጉዳይ ድንበር ተሻጋሪ ሆኖ በኢትዮጵያና በሱዳን መካከል ብቻ ሳይሆን በሱዳንም ሆነ በኢትዮጵያ ውስጥ ባሉ የውስጥ ችግሮችም የውዝግብ ምክንያት ሆኖ ችግር ይፈጥራል ብለዋል። በኢትዮጵያ ውስጥ ያለው አወዛጋቢ ጉዳይ ግልጽ ነው። በሱዳን በኩል ያለው ምንድነው? ሱዳኖች በዚህ ጉዳይ እርስ በርሳቸው የሚወዛገቡበት እንዴት ነው?
ሱዳን ውስጥ ከኢትዮጵያ ሁኔታ በተወሰነ መልኩ የተለየ ቢመስልም በሱዳን ውስጥም የተለያዩ አካላት አሉ በሰሊጥ ዘርፍ ላይ የራሳቸውን ተጽዕኖ ማሳረፍ የሚፈልጉ። እነዚህም ቡድኖች ቢያንስ በሶስትና በአራት ደረጃ ከፍለን ማየት እንችላለን። በመጀመሪያው ያው ብዙ ሰው እንደሚያውቀው የሱዳን ጦር ኃይል እስካሁን ድረስ በምስራቅ በኩል ያለውን ሀገሪቱን ክፍል ተቆጣጥሮ ይገኛል። ገዳሪፍ፣ ከሰላን የመሳሰሉ ትልልቅ ከተሞችን ጨምሮ እነዚህ አካባቢዎች በሱዳን ውስጥ ከ70-80% የሚደርስ የሰሊጥ ምርት የሚታፈስባቸው አካባቢዎች ናቸው። ለዚህም ነው የሱዳን ጦር እነዚህን አካባቢዎች ላይ በከፍተኛ ሁኔታ አጥሮ ከራፒድ ሰፖርት ፎርስ እየጠበቃቸው የሚገኘው። ከዛ በመቀጠል ደግሞ ሚሊተሪ ወይ ደግሞ የጸጥታ ኃይሉ ጋር የተገናኙ የቢዝነስ ተቋማት አሉ። እነዚህ ተቋማት በተወሰነ መልኩ ከወታደሮቹ ጋር የስራ ግንኙነት ቢኖራቸውም በራሳቸው ኢንቨስተሮችን ሱዳናውያንና ከዛ ውጭ ያሉትን በሙሉ የሚያካትቱት ሱዳናውያንና ከሱዳን ውጭ የሚገኙ ብዙ ባለሀብቶች እጃቸው የሚገኝበት እንዲሁም ከፍተኛ መዋለ ንዋይ በሱዳንና በአካባቢ ሀገራት የሚያፈሱ ሲሆኑ በሶስተኛ ደረጃ ደግሞ አሁን እንደሚታወቀው ካርቱምና አካባቢውና በብዙ የምዕራብ ሱዳን አካባቢዎችን ተቆጣጥሮ የሚገኙ የፈጥኖ ደራሹ ኃይል ነው። እነዚህ ሶስት አካላት ቢያንስ የዚህ የሰሊጥ ምርት ላይ እጃቸውን ማስገባት ይፈልጋሉ። ምንም እንኳ ወታደሩ ክፍል ምስራቅ ሱዳንን ተቆጣጥሮ ቢገኝም ግን ምርቱ ሽግግር ሂደት እንዲሁም ከምርቱ የሚሰበሰቡ ገቢዎችን በተመለከተ ሚሊተሪ ኮምፕሌክሱን በላይ ሆኖ የሚያስተባብሩት ባለሀብቶች እንዲሁም ደግሞ በተወሰነ መልኩ የፈጥኖ ደራሹ ኃይል የራሳቸውን ድርሻ ያገኛሉ። የእነዚህ ሶስት አካላት ፉክክር የሰሊጥ ምርት ገበያ ስርጭት ገቢ የመሳሰሉት ነገሮች ላይ ረዘም ላለ ጊዜ ተጽዕኖ ይኖራል ብለን እናምናለን።
በኢትዮጵያ በኩል ያሉ ከሰሊጥ ግብይት ጋር በተያያዙ ጉዳዮች በጥናቱ የተነሱ ጉዳዮችን አስመልክቶ ሌሎች ባለድርሻ አካላትን በማካተት ወደፊት ሰፋ ያለ ዘገባ ለማቅረብ እንሞክራለን። ዶክተር አቤል አባተ ደምሴን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ።